ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ረቡዕ ጥር 17 2015 ዓመተ ምህረት ዝግጅታችን ጀመረ። ጥቅምት 13 በአማራ ክልል ሰሜን ሸዋ ዞን ጀውሃ አካባቢ የተከሰተው በጦር መሳሪያ የታገዘ ግጭት ለበርካቶች ሞት መንስኤ መሆኑ ተገለጸ። የዚህን ዘገባ ዝርዝር ባብይ ርዕስ እናስደምጣችኋለን። የቅዱስ ሲኖዶስ ምልአተ ጉባኤ ዛሬ በሚደረግ የጸሎት ስነ ስርዓት እንደሚጀመር ተገለጸ። በሌላ በኩል በቤተ ክህነት በር አካባቢ ሲደረግ የነበረው ጥበቃ ወይም የፖሊስ አባላት መነሳታቸውን ቤተክርስቲያኒቱ አስታውቃለች። በሌላ በኩል ደግሞ የአዲስ አበባ ፖሊስ ከዚህ ቀደም በየትኛውም የእምነት ወይም የሃይማኖት ቦታ ፖሊስ ጥበቃ ተመድቦ እንደማያደርግ ገልጸው፣ ነገር ግን ስጋት ካለ በማንኛውም ጊዜና በፍጥነት አካባቢውን ጥበቃ እንደሚያደርጉ ገልጸውልናል። የዚህንም ዘገባ ዝርዝር ከዜናው በኋላ እናስደምጣችኋለን። ሌሎች በርከት ያሉ ቅንብሮችንም በምሽቱ ይዘናል። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ከስቱዲዮ ስርጭቱን ታቀናብርልናለች። ሲሳይ አሸናፊና ግርማ ደገፋው በምስልና ድምፅ አብረውናሉ። አባየው ገበያው የዌብና የማህበራዊ ገጽ ፕሮዲውሰራችን ናት። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እስከ ምሽቱ 4 ሰዓት ድረስ አብረናችሁ እንቆያለን። ዝግጅቶቻችንን እንደዚህ ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ለምሽቱ ወደ ያዝነው ዋና ዋና የዓለም ዜናዎች እንሰዳችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን የዓለም ዜናዎች የማሰማችሁ ቆንጂት ታዬ ነኝ። አቶ በረከት ስምዖን ከእስር ተፈተዋል። በኢትዮጵያ በተለያዩ የመንግስት ከፍተኛ ኃላፊነቶች ላይ ያገለገሉት አቶ በረከት ስምዖን ከ4 ዓመት እስር በኋላ ዛሬ በአመክሮ መለቀቃቸውን ጠበቃቸው አስታውቀዋል። አስቴር ምስጋናው ዝርዝር አላት።
ከማስተዋቂያ ሚኒስትርነት ጀምሮ በተለያዩ ከፍተኛ የመንግስትና የፓርቲ ኃላፊነቶች ላይ ያገለገሉት የቀድሞ ከፍተኛ ባለስልጣን አቶ በረከት ስምዖን ከጥረት ኮርፖሬሽን የገንዘብ ብክነት ጋር በተያያዘ ከቀረበባቸው 3 ክስ በ2ቱ ጥፋተኛ ተብለው ከተፈረደባቸው 6 ዓመት እስራት ውስጥ 4ቱን በእስር በማሳለፋቸው ዛሬ እረቡ ጥር 17 2015 ዓ.ም በአመንክሮ መለቀቃቸውን ጠበቃቸው ህይወት ሊላይ ለአሜሪካ ድምጽ ተናግረዋል።
እውነት ነው። ዛሬ አቶ በረከት ስምዖን ከእስር ተለቀዋል። ከባህር ዳር ማረሚያ ቤት በአመክሮ ጊዜያቸውን ጨርሰው መጥተዋል። 6 ዓመት ነበር፣ 4 ዓመት ጊዜያቸውን ጨርሰው ወጥተዋል።
አቶ በረከት ስምዖንና የቀድሞ የብሔረ አማራ ዲሞክራሲያዊ ንቅናቄ ብአዴን ከፍተኛ አመራር የነበሩት አቶ ታደሰ ካሳ ጥረት ኮርፖሬሽንን በኃላፊነት በመሩበት ወቅት ከ2 ቢሊዮን ብር በላይ በማባከን በአማራ ክልል ጠቅላይ ፍርድ ቤት ክስ ተመስርቶባቸው ሲከራከሩ መቆየታቸው ይታወሳል። አቶ በረከት ከቀረቡባቸው ክሶች መካከልም የዳሽን ቢራ የአክሲዮን ሽያጭ አግባብ አለመሆን፣ የዳሽን ቢራ ከእንግሊዙ ዱቬንቱስ ቢቨሬትስ ድርጅት ጋር በተደረገው ስምምነት የገንዘብ ብክነት መከሰት፣ ዱቬንቱስ ለጥረት ኮርፖሬት ማስገባት የነበረበትን ገንዘብ አልገባም የሚሉ ነበሩ። በክልሉ ጠቅላይ አቃቤ ሕግ ክስ አቅራቢነት ጉዳዩን ሲመረምርና ሲያጣራ የቆየው የክልሉ ጠቅላይ ፍርድ ቤት አቶ በረከት ስምዖን በአንደኛና በሁለተኛ ክስ የጥፋተኝነት ውሳኔ ያሳለፈባቸው ሲሆን ሚያዝያ 30 2012 ዓ.ም በሰጠው የቅጣት ውሳኔ በ6 ዓመት ጽኑ እስራትና በ10,000 ብር እንዲቀጡ መወሰኑ ይታወሳል። አቶ በረከት ከዚህ ቅጣት ላይ እጃቸው ከተያዘበት ከጥር 15 2011 ዓመተ ምህረት ጀምሮ በመታሰራቸው ዛሬ ከእስር ተለቀው ከቤተሰቦቻቸው ጋር መቀላቀላቸው ታውቋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
በ3 የአፍሪካ ሀገሮች የ10 ቀናት ጉብኝት ላይ የሚገኙት የዩናይትድ ስቴትስ የገንዘብ ሚኒስትር ጃኔት የለን ዛምቢያን ጎብኝተው ወደ ደቡብ አፍሪካ አቅንተዋል። በዚያ ከፕሬዚደንቱ ከሲሪል ራማፎሳ ጋር እንደሚነጋገሩ የሚኒስቴር መስሪያ ቤታቸው አስታውቋል። ሚኒስትር የለን ትናንት በዛምቢያ ባደረጉት ቆይታቸው የሴቶች የቁጠባና የህብረት ስራ ማህበር እንዲሁም አነስተኛ እርሻ ጎብኝተዋል። የገንዘብ ሚኒስትሯ ጉብኝት አላማ አፍሪካ ባለም ላይ ባሁን ወቅት ያለውን የምግብ ጥረት ችግር ለመፍታት የሚረዳ እምቅ አቅም ያላት መሆኗን ለማሳየት መሆኑ ተመልክቷል። ዛሬ ዛምቢያንም ጨምሮ ባለም ዙሪያ ማህበረሰቦች በረሃብና በምግብ ዋስትና እጥረት እየተሰቃዩ ነው ያሉት ሚኒስትሯ በ80 ሀገሮች አጣዳፊ የምግብ እጥረት ላይ ያለው ሰው ቁጥር 345 ሚሊዮን እንደገባ ተናግረዋል። ዛምቢያ ውስጥ ብቻ 2 ሚሊዮን ሰዎች አጣዳፊ የምግብ እጥረት ተደቅኖባቸዋል ሲሉም አክለዋል። በመላው ዓለም የምግብ ዋስትና ችግሩን ያባባሰው ሩሲያ ዩክሬን ላይ የከፈተችው ጦርነት መሆኑን ሚኒስትሯ ተናግረው በሌላ በኩል ዩናይትድ ስቴትስ ለአፍሪካ አጣዳፊ ድጋፍ የሚውል የ2 ቢሊዮን ዶላር ድጋፍ ልትሰጥ ማቀዷን አስታውሰዋል። ዩጋንዳ ውስጥ ቻይና የምታከናውነው የነዳጅ ዘይት ፍለጋ ቁፋሮ መጀመሩንና የምስራቅ አፍሪካዊቱ አገር እንደ አውሮፓውያን አቆጣጠር በ2025 ዓመተ ምህረት ማምረት እንደምትጀምር አንድ ባለስልጣን ትናንት ማክሰኞ በሰጡት መግለጫ ተናገሩ። የዩጋንዳ የኃይልና የማዕድን ልማት ሚኒስቴር ቃል አቀባይ ሶሎሞን ሙዬታ ቲኩቢ በተባለው ወረዳ ኪንግ ፊሸር በሚባል ስፍራ የሚካሄደው የነዳጅ ዘይት ፍለጋው ቁፋሮ ስራ ለገበያ የሚቀርበውን የነዳጅ ምርት በማቅረብ ረገድ ከፍተኛ እመርታ ነው ሲሉ ተናግረዋል። ይሁን እንጂ ፕሮጀክቱ በአካባቢ ጥበቃ ላይ በሚኖረው ተጽዕኖ ምክንያት ከፍተኛ ትችት እየተሰነዘረበት መሆኑ ተመልክቷል። በመስኩ የነዳጅ ዘይት ፍለጋ ስራ ላይ የተሰማራው በምህጻረ ቃሉ ክንክ ተብሎ የሚጠራው አንድ የቻይና ብሔራዊ የባህር ዳርቻ ነዳጅ አሳሽ ኮርፖሬሽን መሆኑ ተመልክቷል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። አፍሪካ ውስጥ ወታደራዊ መፈንቅለ መንግስትና የትጥቅ ግጭቶች በመበራከታቸው የተነሳ አብዛኛው የአህጉሪቱ ክፍል ከ10 ዓመታት በፊት ከነበረው ጋር ሲነጻጸር ደህንነቱ፣ ጥበቃውና የዲሞክራሲ ደረጃው ያነሰ ሆኖ ተገኝቷል ሲል ዛሬ በአፍሪካ አስተዳደር ዙሪያ ይፋ የተደረገ አንድ ሪፖርት አስታወቀ። ሞ ኢብራሂም ፋውንዴሽን የተሰኘው ተቋም ያወጣው የአስተዳደር መረጃ ጠቋሚ ሪፖርት እንደ አውሮፓውያን አቆጣጠር ከ2012 ዓመተ ምህረት ጀምሮ 23 የተሳኩና የከሸፉ መፈንቅለ መንግስቶች መካሄዳቸውን አመልክቶ በዲሞክራሲ ወደ ኋላ መመለስ ላለፉት 10 ዓመታት በአፍሪካ የታየውን መሻሻል ሊቀለብሰው እንደሚችል ገልጿል። ሱዳን ውስጥ የተወለዱትና ሀብታቸውን በአፍሪካ ዲሞክራሲን ለማስፋፋትና የፖለቲካ ተጠያቂነትን ለማስፈን የሚጠቀሙበት እንግሊዛዊው ቢሊዮኔር ሞ ኢብራሂም በ80ዎቹ ዓመታት የተለመደ የነበረው መፈንቅለ መንግስት በአንዳንድ የአፍሪካ ክፍሎች እንደገና ፋሽን የሆነ ይመስላል ብለዋል። ሪፖርቱ አክሎ የጸጥታ ችግሮችም በሀገሪቱ መስፋፋታቸውን ገልጾ ባለፉት 10 ዓመታት 70% የሚሆኑ አፍሪካውያን በሀገራቸው ደህንነትና የህግ የበላይነት መቀነሱን ተመልክተዋል ብሏል። በዚህ ጥቆማ መሰረትም ከ30 በላይ ሀገሮች በዚህ ምድብ ደረጃቸው ማሽቆልቆሉም ተጠቅሷል። በዚህ መሰረት ሱዳን በመጨረሻ ደረጃ ላይ ስትቀመጥ ሶማሊያ፣ ኤርትራ፣ ኮንጎ፣ ሱዳን፣ መካከለኛው አፍሪካ ሪፐብሊክ፣ ካሜሩን፣ ቡሩንዲ፣ ሊቢያና ኢኩዋቶሪያል ጊኒም ተከትለዋታል። የኮቪድ-19 ወረርሽኝ ከጀመረበት ጊዜ አንስቶ መንግስት በሲቪሎች ላይ የሚያደርሰው ጥቃትና የፖለቲካ አለመረጋጋት በመላ አፍሪካ መጨመሩን ያመለከተው ሪፖርት መንግስታት የተለያዩ ክልከላዎችን የሰዎችን ድምጽ ለማፈን እየተጠቀሙባቸው ነው ብሏል። ሞ ኢብራሂም መረጃ ጠቋሚው ሪፖርት በአንዳንድ የኢኮኖሚ የትምህርትና የጾታ ፍትሐዊነት ዙሪያ መሻሻሎች መታየታቸውን አመልክቷል ያሉ ሲሆን ሪፖርቱ እንደ አውሮፓውያን አቆጣጠር እስከ 2021 መጨረሻ ያሉ መረጃዎች ላይ ብቻ መሰረት ተደርጎ የተሰራ በመሆኑ ዓለም አቀፉ የኮቪድ-19 ወረርሽኝ ያሳደረውን ሙሉ ተጽዕኖ ከግምት ውስጥ አለማስገባቱ ተመልክቷል። የዩክሬን ጦርነትን በተመለከተ ዜና ዩናይትድ ስቴትስ እና ጀርመን ዩክሬን አንድ ዓመት ሊሞላው የተቃረበውን የሩሲያ ወረራ የምትመክትበትን አቅም እንድታሳድግ ለማስቻል እጅግ ዘመናዊ የሆኑ የውጊያ ታንኮችን በማስታጠቅ እቅዳቸው የገፉበት መሆኑን አስታውቀዋል። የጀርመን ቻንስለር ኦላፍ ሾልስ ቃል አቀባይ ዛሬ ረቡዕ በሰጡት መግለጫ በርሊን 14 የሚሆኑ ሌፐርድ 2 የተባሉ ታንኮችን ለኪቭ በመስጠት ከፍተኛና ዘመናዊ ታንኮችን የታጠቁ 2 የዩክሬን ብርጌዶችን በመመስረት የመጀመሪያውን እርምጃ እንደሚወስዱ አስታውቀዋል። የቃል አቀባዩ መግለጫ እንዳመለከተው ታንኮቹ የሚመጡት በቀጥታ ከጀርመን የጦር ግምጃ ቤት ነው። የዩክሬን ወታደሮች ጀርመን ውስጥ ስልጠና የሚወስዱ ሲሆን ተጨማሪ የሎጂስቲክስ እና የተተኳሽ መሳሪያዎች እንደሚበረከትላቸው መግለጫው አመልክቷል። ኦላፍ ሾልስ ውሳኔውን ለጀርመን ምክር ቤት ዛሬ ረፋዱ ላይ ይፋ ያደርጋሉ ተብሎ ሲጠበቅ እንደነበረም ተገልጿል። የጀርመን ውሳኔ የተሰማው የዩናይትድ ስቴትስ ፕሬዚደንት ጆ ባይደን አስተዳደር ኤምአይ አብራም የተባሉ ታንኮችን ለዩክሬን እንደሚሰጡ ያስታውቃሉ ተብሎ ይጠበቅ ከነበረው ሰዓታት በፊት መሆኑ ተመልክቷል። ውሳኔው ለመጀመሪያ ጊዜ የተዘገበው ትናንት ማክሰኞ በዎል ስትሪት ጆርናል ጋዜጣ ላይ ሲሆን የሌፐርድ 2 ታንኮችን አስመልክቶ ከጀርመን ጋር በተደረሰበት የዲፕሎማሲ መግባባት መሆኑ ተነግሯል። የዩናይትድ ስቴትስ የዜና ምንጮች እንደዘገቡት የዩናይትድ ስቴትስ አስተዳደር 30 የሚሆኑ ዘመናዊ ታንኮችን ወደ ዩክሬን ግንባር ለመላክ እያሰበ እንደሆነ ተመልክቷል። የዩናይትድ ስቴትስ ባለስልጣናትም ትናንት ማክሰኞ ለቪኦኤ እንደተናገሩት ምንም እንኳን ተጨማሪ ጊዜ ሊጠይቅ ቢችልም ዋይት ሃውስ ለዩክሬን የሚያስፈልጉ ተጨማሪ ታንኮችን የመስደድ እቅዱን በማጠናቀቅ ላይ እንደሚገኝ ተገልጿል። አድማጮች፣ ለዜና የተመደበው ክፍለ ጊዜ እዚህ ላይ አብቅቷል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን አምሹ።
ቆንጅት ታየን ለዓለም ዜናዎቹ እናመሰግናለን። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ ጥር 17 2015 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ መከታተል ትችላላችሁ። መከታተል ብቻ አይደለም፣ አስተያየቶቻችሁን አካፍሉን። ጥቆማም ሲኖራችሁ horn@voanews.com የኢሜይል አድራሻችንን ተጠቅሙ። ሃሽታግ ቪኦኤ አምሃሪክ ብላችሁ ደግሞ በትዊተር ተከተሉን። ኢንስታግራም፣ ዩቲዩብም አለን። በሁሉም መረጃዎቻችንን እናደርሳችኋለን። አሁን ለዕለቱ ወደ ያዝነው የአብይ ርዕስ ዘገባችንን እንሰዳችሁ። በአብይ ርዕስ ዘገባችን ባለፈው ቅዳሜ ጥር 13 በአማራ ክልል ሰሜን ሸዋ ዞን ጀውሃ አካባቢ በተቀሰቀሰው ግጭት ከሰሜን ሸዋም ከኦሮሞ ብሔረሰብም ብዙ ሕይወት መጥፋቱንና ሰፊ ጉዳት መድረሱ ተገልጿል። የክልሉ መንግስት የአማራ ክልል መንግስት ዛሬ ባወጣው መግለጫ ጸረ ሰላም ሲል የጠራቸው ታጣቂዎች በክልሉ ልዩ ኃይልና ፌዴራል ፖሊስ ላይ ጥቃት ፈጽመው ጉዳት አድርሰዋል ብሏል። መግለጫው ጥቃት አድራሾች በሰሜን ሸዋ ዞን በኦሮሞ ብሔረሰብ አስተዳደር ዞን አዋሳኝ ወረዳዎችና ቀበሌዎች ውስጥ በሚኖሩ ሰላማዊ ሰዎች ላይ ጥቃት ማድረሳቸውን አመልክቷል። በከባድ መሳሪያ የታገዘ ነው በተባለው በዚህ ጥቃት የንብረት ጉዳት መድረሱን ከአካባቢዎቹ የሚወጡ መረጃዎች ጠቁመዋል። መስፍን አራጌ የዘገባውን ዝርዝር ያሰማናል።
የአማራ ብሔራዊ ክልላዊ መንግስት ዛሬ ጥር 17 2015 ዓ.ም ባወጣው መግለጫ በጸረ ሰላም ኃይሎች አማካኝነት ጥር 13 2015 ዓ.ም ከቀኑ 9 ሰዓት አካባቢ ጀምሮ በሰሜን ሸዋ ዞን የፍራታና ግድም ወረዳ ጀዋሃ ቀበሌ በሚገኙ የአማራ ልዩ ኃይል ፖሊስና በፌዴራል ፖሊስ አባላቶች ላይ ጥቃት መፈጸሙን አረጋግጦ ይህም የጥፋት ኃይሎች በክልሉ ሕዝብ ላይ የደቀኑት የጥፋት መጠን ለከት አልባነቱን ያረጋግጣል ብሏል። መግለጫው ጸረ ሰላም ሲል የገለጸ ቸው የታጠቁ ኃይሎች በአማራ ክልል ሰሜን ሸዋ ዞን እና ኦሮሞ ብሔረሰብ አስተዳደር ዞን አዋሳኝ ወረዳዎች ውስጥ በሚገኙ ቀበሌዎች ላይ ጥቃት በመፈጸም በሰው ሕይወትና ንብረት ላይ ከፍተኛ ጉዳት ስለማድረሳቸውና እያደረሱ ስለመሆናቸውም አብራርቷል። በተለይም ይላል መግለጫው በኤፍራታ ግድም፣ አጣዬ፣ ሰንበቴ፣ ጀዋሃና ሸዋሮቢት አቅራቢያ የታጠቁ ኃይሎች የፈጸሟቸው ጥቃቶች የብሔር መልክ ያለው እንዲመስል በማድረግ በሁለቱ ዞኖች ሕዝብ መካከል የብሔር ግጭት ለማስነሳት ተደጋጋሚ የጥፋት ሙከራዎች ችን እየፈጸሙ ይገኛሉ። መግለጫው ጸረ ሰላም ሲል ፈረጃቸው ኃይሎች የከፈቱትን ጥቃት መንግስት ባጭር ጊዜ ውስጥ ለመቆጣጠርና ጥፋተኞችን በሕግ ቁጥጥር ስር ለማዋል የሀገር መከላከያ ሰራዊት፣ የፌደራል ፖሊስና የአማራ ልዩ ኃይል ፖሊሶችን ወደ ስፍራዎቹ በማሰማራት እየሰራ መሆኑን ገልጿል። መግለጫው የጥፋት ኃይሎች ያላቸው አካላት ማን እንደሆኑና ተሰነዘረ ባለው መጠነ ሰፊ ጥቃት ስለደረሰው ጉዳት በአሃዝ ያስደገፈው መረጃ ባይኖርም የሕግ የበላይነትን ስለማረጋገጥ፣ አጥፊዎችንም ለሕግ ስለማቅረብና ስለ ሌሎች ዝርዝር ጉዳዮች ተገቢ ባለው ወቅት መረጃ እንደሚሰጥ አረጋግጧል። ባለፉት 5 ዓመታት አጣዬ ከተማና አካባቢዋ ከ10 ጊዜ ያላነሰ ጥቃትና ቃጠሎ ደርሶባታል ይላሉ የአካባቢው ነዋሪዎች።
መንግስት ምንድን እየሰራ እንደሆነ ለእኛ ግራ ገብቶናል። ከላይ ያሉ አመራሮች ሲመጡ እርስ በርስ ይላሉ። እርስ በርስ የከተማው ሰው ግጦሽ የለው፣ ውሃ የለው፣ ሳር የለው፣ ሰቅሎ ነው የሚያድረው። እኛ እኮ ግራ የገባ ነገር ነው። መንግስት ለምን ያታልለናል? ከማን እርስ በርሱ በምንድን ነው የምንገናኘው? ገጠሮችስ በግጦሽ ሊባል ይችላል።
ስለደረሰው ጉዳት እንዲያስረዱን በእጅ ስልክ መስመራቸው ላይ ያገኘናቸው በኦሮሞ ብሔረሰብ አስተዳደር ዞን የጅሌ ጥሙጋ ወረዳ ዋና አስተዳዳሪ መሐመድ ሻሊ አጣዳፊ ስራ ላይ መሆናቸውን ጠቅሰው ቆየት ብለን እንድንደውል በነገሩን መሰረት መልሰን ደጋግመን ብንደውልላቸውም ስልካቸው ሊነሳልን አልቻለም። የኦሮሞ ብሔረሰብ አስተዳደር ዞን ዋና አስተዳዳሪ አህመድ አሊ ከትናንት በስቲያ ለጣቢያችን በሰጡት መግለጫ የግጭቱ መንስኤና የደረሰው ጉዳት በምርመራ ላይ መሆኑን ጠቅሰው የተኩስ ልውጡ ግን በአካባቢው አርሶ አደርና በክልሉ ልዩ ኃይል መካከል እንደሆነ ገልጸው ነበር።
ችግሩ መጀመሪያ ጀዋ ላይ ነው የተፈጠረው። ግጭቱ መንስኤ ምንድን ነው? ምን ጉዳት ደረሰ? የሚል ጉዳዮችን ለመገምገም ጊዜ የሚፈልግ ነው የሚሆነው። አሁን ግን ግጭቱን ለመቆጣጠር ችግሩ ደግሞ ወደ ሌላ አካባቢ እንዳይስፋፋ እየሰራ ነው ያለ ነው።
ክቡር ዋና አስተዳዳሪ፣ ግጭቱ በማና ማን መካከል ነው አሁን ተፈጠረ የሚባለው?
ግጭቱ ያለው በጸጥታ መዋቅርና ከህዝቡ በተፈጠረ ነው። እንዳልኩ ጊዜ አግኝተን ዝርዝር ሁኔታዎችን አልገመገምንም። ምክንያቶችን በደንብ የተሟላ መረጃ ለማግኘት አሁን ተኩስ የማቆም ስራ ላይ ነው እየሰራን ያለ ነው። እሱን ወደፊት ገምግመን ምክንያቱንም የምናሳውቅ ነው የሚሆነው። አሁን ላይ የተሟላ መረጃ ለመስጠት ይቸገራል።
ጦርነቱን ሽሽት ከሸዋሮቢት ተፈናቅለው ጫካ ውስጥ እንዳደሩ የሚናገሩ አንድ አስተያየት ሰጪ የተደራጀና ከባድ መሳሪያ ታጥቋል ያሉት ኃይል ወደ አካባቢያቸው በመዝለቅ ከፍተኛ ጥፋት ስለማድረሱ ይናገራሉ።
አሁንም ሬሳ እየለቀምን ነው። እንግዲህ አሁን ተነጋ 14 አስገብተናል ገበሬዎች ወደ ጣቢያ ዘመድ እንዲወስዳቸው። ያው ደግሞ የቀረውን እየለቀምን ነው። ገና በጣም አስቸጋሪ ነው። እንደዚህ ልዩ ኃይል ሸዋሮቢት ላይ 32 ነው የተቀበረ። ትናንት ወዲያ መሰለኝ ቀኑን አልቆጠርኩትም። ብቻ ማርያም 4 ተቀበረ። ፌዴራል ዙጢ ላይ ገብርኤል ተቀበረ በስካባተር። ያው አይታች ሊሆን ይችላል። ከባድ መሳሪያ ሞርተር፣ ዲሽቃ በብሬን እንደዚህ እየተዋገ እየወጉን እንዴት እናርግ? የማይተኮስ ነገር እኮ የለም። እንዴት እናርግ ታዲያ? እንዴት? ዙጢንም አቃጥለውታል። አገር የለም። ዞሮ ዞሮ ዙጢ በሰሜን ሸዋ ስር ነው ያለው። ከሸዋሮቢት 05 ቀበሌ የምትባል የሸዋሮቢት ነች ግዛቷ። ትምህርት ቤት ተቃጥሏል፣ ተዘርፏል፣ ተጭኗል። ልጅ ምናምን አሁን ከሸዋሮቢት ወጥቶ የለም። አሁን ገና ያው አንዳንድ ሰው ነው እንጂ ያለው የለም። ከተማ ውስጥ አርማ በር ወረዳ ነው እንዳለ ህዝቡ ያደረው።
እርሶ ቤተሰቦን ይዘው ነው የወጡት? አሁን እነሱ የት እንዳሉ አላውቅም። አሁን
የሰው ልጅ የትም ነው ጫካ ውስጥ ያለው የትም አስከሬ ነው የሚለው ሁሉ።
የሸዋሮቢት ከተማ ከንቲባ ተስፋዬ መንግስቴ ዛሬ ሰራዊት ወደ አካባቢው መግባቱን ተከትሎ አንጻራዊ ሰላም መስፈኑንና ከቀያቸው ወጥቶ የነበሩ የከተማ ነዋሪዎች መመለስ መጀመራቸውን አመልክተው አሁንም ግን አካባቢው ላይ ውጥረት እንዳለ ገልጸዋል።
አካባቢያችን ላይ የተጨናነቀ ነገር ነው ያለው። ብዙም የተረጋጋ ነገር የለም። አሁን የጥይት ተኩስ የተለያዩ ነገሮች ቆሟል። ለጊዜው ሰዓትን መሰረት አድርገው ነው እኛ ወደ ከተማችን መግባት የፈለጉትና አሁን ከሰዓት መልስ ነው ብዙ ጊዜ እነሱ አካባቢ ላይ ከተማ ላይ ማጥቃት ማቃጠል የሚፈልጉት። ብዙ ጉዳት ደርሷል። ቃጠሎች አሉ። ትምህርት ቤት ተቃጥሏል። ቀበሌ ተቃጥሏል። አሁን ትክክለኛውን ነገር ለማወቅ ገና የሚጣሩ ነገሮች አሉ። ለጊዜው መከላከያ ገብቷል። አሁን ግን መከላከያ የተለያየ ነገር ሲገባ ራሳቸውን ይቀይራሉ፣ ይጠፋሉ።
ትናንት በስልክ ያገኘኋቸው በኦሮሞ ብሔረሰብ ዞን የሰንበቴ ከተማ አስተዳደር ነዋሪ በበኩላቸው ይህን ነበር ያሉት።
ያ ተኩስ አለ፣ ረብሻ አለ። ከጠዋት ጀምሮ እስካሁን ያው ረብሻ ላይ ነው ያለን።
ቤት ውስጥ ናቸው እናንተ ያላችሁት?
ቤት ውስጥ ሆነን ያለን። ተኩስ ግን በጣም አለ።
ተኩሱ በማንና በማን መካከል ይሆን የሚካሄድ?
ያው ሸኔ ምናምን እያሉ ያወራሉ። ሸኔ ግን የሚባል ነገር የለም። እኛ ጋር ምንም አይነት ሸኔ የለም።
ምክንያቱ ምን እንደሆነ ይታወቅ ይሆን?
በቀደም እዛ ጀዋሃ አካባቢ ረብሻ ተነስቶ ነበረ። በዛ የተነሳ ጦስ ነው የደረሰ።
የጀዋሃው ምንድን ነበረ ችግሩ?
ትክክለኛ መረጃ ግን ምንም የለንም እስካሁን።
የሰንበቴ ከተማ ኗሪ የሆነው ሌላ አስተያየት ሰጭ ደግሞ ለበርካቶች ሞት ምክንያት የሆነው ጥቃት መነሻው ግልጽ እንዳልሆነ ጠቁመዋል።
እውነቱን ለመናገር አነሳሱን በተጨባጭ ይሄ ነው ለማለት አልችልም። ወሬው 2-3 አይነት ነው እውነተኛው ነገር ለመናገር እኔ ቤቴ ነበርኩ። ያው ከሰው ላይ የሰማሁት ነው የምነግርህ። እቤት ስለክ እኔም ገበያ ሄጄ ነበር ወደ ሸዋ ልጅ ደረስስል ሲተኮስ ሰማሁኝ። አካባቢውን ለመቃኘት ስሞክር ከዛም እያለ ተፋፋመ። በጣም መጨረሻ ላይ ያው ምሽቱ ገላገላቸው። በእርግጥ እልቂትም ተፈጽሟል። በጣም የሚያሳዝን አሟሟት ነው። እኔ አይገባኝም ይሄን ነገር። አሁን መንግስት እጁን አስገብቶ ቢያየው። አሁን ህብረተሰቡም በጣም እየተጎዳ ነው ያለው፣ ከሁሉም ወገን ያለው በቃ ግራ መጋባት፣ ምን እየሆነ ነው ያለው፣ ምን እየተፈጠረ ነው ያለው የሚል በጣም ከፍተኛ የሆነ ስጋት ይዞናል ሁላችን።
ዛሬ የተኩስ ልውጥ የነበረባቸው አካባቢዎች ላይ አንጻራዊ መረጋጋት ቢፈጠርም ወደ አዲስ አበባም ይሁን ወደ ደሴ የሚደረጉ ጉዞዎች እንደተዘጉ መሆኑን ከስፍራው የደረሰን መረጃ ያመለክታል። በአማራ ክልል ሰሜን ሸዋንና ኦሮሞ ብሔረሰብ ዞኖችን በሚያጎራብቱ አካባቢዎች ከቅርብ ዓመታት ወዲህ ተደጋግሞ በሚቀሰቀሱ ግጭቶች የሰዎች ሞትና አካል ጉዳት፣ መፈናቀልና የንብረት ውድመት መድረሱ ይታወሳል። ለአሜሪካ ድምፅ መስፍን አራጌ ነኝ ከደሴ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የረቡዕ ምሽት ዝግጅታችንን ነው የሰማችሁት። የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ወደ ተከታዩ ዘገባችን ስናልፍ ሰሞኑን ተሰጠ በተባለው የጳጳሳት ሹመት ጉዳይ ላይ ዛሬ ተወያይቶ ውሳኔ ያሳልፋል የተባለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ምልአተ ጉባኤ ዛሬ እንደሚጀመር ተገልጿል። በሌላ በኩል በቤተ ክህነት በርና አካባቢው ላይ ጥበቃ ላይ የነበሩ ያሏቸው የፖሊስ አባላት መነሳታቸውን የቅዱስ ሲኖዶስ ዋና ጸሐፊ የኒውዮርክ ሀገረ ስብከት ሊቀ ጳጳስ አቡነ ጴጥሮስ ገልጸው መንግስት ጸጥታ እንዲያስከብር ጠይቀዋል። ይሁን እንጂ እስካሁን የፖሊስ ኃይል በየትኛውም የሃይማኖት ተቋም ላይ ተመድቦ የሚጠብቅበት አሰራር የለም ሲሉ ለአሜሪካ ድምጽ የገለጹት የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ዳይሬክተር ምክትል ኮማንደር ማርቆስ ታደሰ ስጋት መኖሩን የሚጠቁም መረጃ ከደረሳቸው ግን ወንጀልን ከመከላከል ተግባራቸው ጋር አቀናጅተው እንደሚይዙት ተናግረዋል። ኬኔዲ አባተ ዝርዝር አለው።
የቅዱስ ሲኖዶስ ዋና ጸሐፊና የኒውዮርክ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ጴጥሮስ ለቤተ ክርስቲያኗ መገናኛ ብዙሃን አገልግሎት ትናንት በሰጡት መግለጫ ከጉባኤው በፊት የሚደረገው ጸሎት በዛሬው ዕለት ከአስር ሰዓት ጀምሮ እንደሚከናወን ተናግረዋል።
ያው ሁልጊዜ በሚደረገው የቅዱስ ሲኖዶስ ስብሰባ ሲጀመር በጸሎት መጀመር ስላለበት ነገ ማታ ከአስር ሰዓት ጀምሮ የጸሎት ፕሮግራም አለ። ይሄ ብፁዓን ሊቃነ ጳጳሳትን ብቻ የሚመለከት ነው እና ሌሎች ምናልባት የመምሪያ ኃላፊዎች ይሆናል እንጂ ሌላ የለም። ብፁዓን ሊቃነ ጳጳሳት ግን ነገ ልክ ከአስር ሰዓት መንበረ ፓትርያርክ ቅድስተ ቅዱሳን ማርያም ያው ሁልጊዜ በሚደረግበት ማለት አደራ እንላለን።
አብዛኛው የጉባኤው ተሳታፊዎች መገኘታቸውም ነው የተገለጸው። በሌላ በኩል የቅዱስ ሲኖዶስ ዋና ጸሐፊና የኒውዮርክ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ጴጥሮስ በቤተ ክህነት በርና አካባቢው ላይ በጥበቃ ላይ ነበሩ ያሏቸው የፖሊስ አባላት መነሳታቸውን ገልጸው መንግስት ጸጥታ የማስከበር ስራውን እንዲቀጥል ሲሉ ጠይቀዋል።
እስካሁን ድረስ እንደምናየው በዚህ በበሩም በእያንዳንዱ አካባቢ የፖሊስ ጥበቃዎች ነበሩ። አሁን ግን ከዛሬ ጀምሮ በምን እንደተሆነ አይታወቅም እነዚህ ፖሊሶች ተነስተዋል ከየቦታው። ይሄ መንግስትንም የሚመለከት ስለሆነ በየትኛውም ቦታ ጸጥታን የማስጠበቅ የመንግስት ግዴታም ኃላፊነትም ስለሆነ እንደገና በዚህ አጋጣሚ ጸጥታ እንድታስከብሩ በቤተክርስቲያን ስም እንጠይቃለን። ይሄ የመንግስት ስራ ነው፣ የኛ ስራ አይደለም። እኛ ወታደር የለንም፣ ፖሊስ የለንም። እኛ መስቀላችን ብቻ ነው ያለን። ይሄንን እናንተ ግን ህዝብን ማስጠበቅና ጸጥታ ማስጠበቅ የመንግስት ኃላፊነት ስለሆነ በተለይም የአዲስ አበባ ፖሊስ እና ፌደራል ፖሊስ በየቦታውም ያላችሁ የፖሊስ አባላት፣ የጸጥታ አባላት ይሄንን ነገር እንድታስጠብቁ በቤተክርስቲያን ስም አደራ እንላለን።
የጠቅላይ ቤተ ክህነት ዋና ስራ አስኪያጅና የባህር ዳር ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ አብርሃም ደግሞ መንግስት ተቋምን ከመጠበቅ ኃላፊነቱ ሊሸሽ አይገባም ብለዋል።
መንግስት ኃላፊነት አለበት። ተቋምን የመጠበቅ ኃላፊነት የመንግስት ነው። ከዚህ መቼውንም መሸሽ አይቻልም። ህግ ስለሆነ፣ ስርዓት ስለሆነ በዛሬው ዕለት ያየነውም የሰማነውም ነገር ቢኖር በሙሉ ጥበቃ ያደርጉ የነበሩ ሁሉ፣ ሲተባበሩን የነበሩ ሁሉ በቃቷቸው ተብሎ አዛዡ ማን እንደሆነ በማናውቀው ሂደዋል። ይሄ ማለት ችግር ቢፈጠር እንደፈለገ ይሁኑ የሚል የሚያስመስል ስለሆነ ወደ ቀደመ ክብራ ቤተክርስቲያኒቷን በመተበቅና በማስተበቅ ሰላሙን በማስፈን መንግስት ኃላፊነቱን እንዲወጣ ዛሬም ደግመን በቅድስት ቤተክርስቲያን ስም እንጠይቃለን።
በጽዋን አባቶች ከጸጥታ ጥበቃ ጋር በተያያዘ ያቀረቡትን ቅሬታ በተመለከተ ምላሽ የጠየቅናቸው የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ዳይሬክተር ምክትል ኮማንደር ማርቆስ ታደሰ ተከታዩን ብለዋል።
እኛም መከለጃው ስንሰማው ለት ለመናገር ግርታ ፈጥሮብናል። ለምንድን ነው ግርታ የፈጠረብን? የትኛው የሃይማኖት ተቋም ላይ የፖሊስ ኃይል ተመድቦ መሳሪያ ይዞ የሚጠብቅበት አግባብ ከአሁን በፊት የለም እንደሚታወቀው። ይህ ምዕመናኑ መበሰው የሚገነዘባል ብዬ አስባለሁኝ። ይህ ማለት ግን ምንድን ነው? የወንጀል መከላከል ስራዎች ስራችንን አንሰራም ማለት አይደለም። ጥራትን መነሻ አድርገን ሰፊ ጥበቃ እናደርጋለን። እንደሚታወቀው የጥምቀት በዓል አከባበር ጋር በተገናኘ ከሃይማኖት አባቶች ጋር ጥብቅ የሆነ የስራ ትስስር ነበረን። ከበዓሉ ጋር በተገናኘ ጥምቀትንም በሰላም አክብረነዋል። የሃይማኖት አባቶችም በዚህ ጥናት ሰጥተውናል። ከዚህ ባሻገር ግን ቤተ ክህነቱንም ይሁን ቤተ ክርስቲያኑን ወይም ደግሞ ሌሎች ሃይማኖት ተቋማትን ፖሊስ በቋሚነት መሳሪያ ሲይዞ ያስጠበቀበት እንትን የለም፣ እስከዛሬም የለም። ስለዚህ አሁንም ቢሆን ሁሉም እንዲገነዘብልን ብዙሃን አባቶቻችንም እንዲገነዘቡልን የሚፈልገው ነገር ቢኖር ምንድን ነው? መደበኛ የወንጀል መከላከል ስራችንን እንሰራለን። አሁንም ከዳስትናት የምጠይቀው ምንድን ነው? አባቶቻችንን ስጋቶች ካሉ በአካባቢ ላይ መጠበቅ የሚገባው ነገር ካለ መረጃዎች ይስጡንና የራሳችንን አክለንበት ካላፊዎች ጋር ተነጋግረን ስራዎች ይሰራሉ። ከዛ ባሻገር ግን አሁንም በመደበኛነት ስራዎች እየተሰሩ መሆኑ እንደውም እዛ አካባቢ ላይ ያው የከተማውን መሀል ስለሆነ እንደምታውቁት ጠንካራ ጥበቃ ነው የምናደርገው። ጥበቃው በሲቪልም ጭምር ነው። በተሽከርካሪም ጥበቃ እናደርጋለን። በርካታ ያሉ የወንጀል መከላከል አባላትም በግፍ አጥፋ እያደረጉ አካባቢ ይገኛሉ።
ይህን ጉዳይ በተመለከተ ከቤተ ክርስቲያኗ አባቶች ተጨማሪ ማብራሪያ ለማግኘት ያደረግነው ሙከራ ለጊዜው አልተሳካልንም። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በሕገ ወጥ መንገድ ተፈጸመ ካለችው የጳጳሳት ሹመት ጋር በተያያዘ የተከሰተ የተለየ የጸጥታ ስጋት መኖሩን ጠቅሳ ፖሊስ ጥበቃ እንዲያደርግ ያነሳችው ጥያቄ ያለ እንደሆነ የጠየቅናቸው ምክትል ኮማንደር ማርቆስ ታደሰ ምላሽ ሰጥተውናል።
ከአሁን በፊት በዚህ አይነት ጥያቄ አልተጠየቅንም። ፖሊስ ይጠብቀን እንደዚህ ስጋት አለን የሚል ነገር የለም። ከዚህ በኋላ ግን በሁሉም ቦታዎች ላይ ፓትሮል እናደርጋለን፣ ቁጥጥር እናደርጋለን። መረጃዎች ካሉ መረጃውን ቶሎ ቶሎ ለፖሊስ ለመስጠት እኛ ከምንሰራው ስራ ጋር አዋህደን ምን አይነት የወንጀል መከላከል ስራ መሰራት ይኖርበታል እዛ ቦታ ላይ የሚለውን ነገር በኃላፊዎችም ጭምር ተጠንቶ የሚወሰን ነው የሚሆነው። ሌሎች የጸጥታ ስጋት የሆኑ ችግሮች ግን ካሉ ግዴታችንም ስለሆነ የተቀበልነው ኃላፊነት ስለሆነ እሱም በተገቢያው መሰጠም ሁሌም በማንኛውም ሁኔታ ዝግጁ መሆናችንን ለማረጋገጥ ወጣል።
ባለፈው እሁድ ጥር 14 2015 ዓ.ም ቤተክርስቲያን ህገ ወጥ ያለችውን የጳጳሳት ሹመት ተከትሎ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማቲያስ አስቸኳይ የቅዱስ ሲኖዶስ ምልአተ ጉባኤ ከመጥራት በተጨማሪ መንግስት ክስተቱ በአገር ላይ ጭምር የሚያስከትለውን ጉዳት ተመልክቶ ህጋዊ ኃላፊነቱን እንዲወጣ ሲሉ ጥሪ ማቅረባቸው የሚታወስ ነው። በወሊሶ የተካሄደውን ሹመት ካስተባበሩት የኮሚቴው አባላት መካከል አንዱ መሆናቸውን የገለጹት መምህር ዳንኤል ጫላ በበኩላቸው ሰኞ ዕለት ለአሜሪካ ድምጽ በሰጡት አስተያየት አካሄዳችን ህግን የተከተለ ነው፣ እርምጃውም ተገቢ ነው ብለዋል። ይሁን እንጂ ድርጊቱ ከተፈጸመበት ጊዜ ጀምሮ የተለያዩ የቤተክርስቲያኗ ሀገረ ስብከቶችና ሌሎች ክፍሎች ተቃውሞ እያሰሙ ይገኛሉ። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ወደ ተከታዩ ዘገባችን እንወስዳችኋለን። የኢትዮጵያን የትምህርት ፖሊሲ የተመለከተ ዘገባ ነው። ላለፉት 28 ዓመታት ሲሰራበት የቆየውን የትምህርት ፖሊሲ ለመቀየር አዲስ ረቂቅ መዘጋጀቱ ተሰምቷል። ረቂቁ ከጸደቀ አዲሱ ፖሊሲ እስከ 10ኛ ክፍል የነበረውን የሁለተኛ ደረጃ ትምህርት ወደ 12ኛ ክፍል እንደሚመልሰው ተነግሯል። ተማሪዎች ቢያንስ 3 ቋንቋዎችን እንዲማሩ እንደሚደረግም ረቂቁ ያሳያል። የባለሙያዎቹን ትችትና አስተያየት አካቶ ገብረ ሚካኤል ገብረ መድን ተከታዩን ዘገባ አሰናድቷል።
በኢትዮጵያ በደርግ መንግስት የነበረው የትምህርት ፖሊሲ የተቀየረው በ1986 ዓ.ም ነበር። ከዛም ለ28 ዓመታት በስራ ላይ ውሏል። አሁን ደግሞ ነባሩን የትምህርትና ስልጠና ፖሊሲ በአዲስ ለመተካት ረቂቅ የፖሊሲ ሰነድ ተዘጋጅቶ ለባለ ድርሻ አካላት ለውይይት ቀርቧል። የውይይት መድረኩን በንግግር የከፈቱት ፕሮፌሰር ብርሃኑ ነጋ አዲሱ ፖሊሲ በስራ ላይ ያለው ፖሊሲ ያጋጠሙትን ችግሮችና ክፍተቶችን ይፈታል ካሉ በኋላ ፖሊሲው መሰረታዊ ለውጥ ሊያመጡ የሚችሉ ጉዳዮች እንደተካተቱበት ገልጿል።
ዋና ዋና ጉዳዮችና አቅጣጫዎች ለምሳሌ የትምርትና ስልጠና የብቃት ማቀፍ፣ የትምርትና ስልጠና እርከን፣ የትምርትና ስልጠና ቋንቋ፣ የነጻና የግዴታ ትምህርት፣ የትምርትና ስልጠና ስርዓተ ትምህርት፣ የመምህራን ያሰልጣኞችና የትምርትና ስልጠና አመራሮች ደረጃ፣ የምርምር ቴክኖሎጂ ሽግግርና የማህበረሰብ አገልግሎት፣ የትምርትና ስልጠና ፋይናንስ፣ የትምርትና ስልጠና ምዘና ስርዓት ወዘተ ከሞላ ጎደል ከፖሊሲ አንጻር በአገራችን የትምህርት ስርዓት ውስጥ መሰረታዊ ለውጥ ያመጣሉ ብለን ያመንባቸውን አንኳር ጉዳዮች በዚህ ፖሊሲ ውስጥ እንዲካተቱ ተደርጓል።
አዲሱ የትምርትና ስልጠና ፖሊሲ መሰረታዊ ለውጥ ካደረገባቸው ጉዳዮች አንዱ የትምርት እርከኑ እንደሆነ በአዲስ አበባ ዩኒቨርሲቲ የመምህራን ትምህርትና የትምርት አመራር ማዕከል አስተባባሪ ዶክተር ደጀኔ ንጉሴ ይገልጻሉ።
ከዚህ በፊት የነበረው የትምርት እርከን 4-4-2-2 በሚል ነው የተዋቀረው። አዲሱ የትምርት ፖሊሲ ረቂቅ ላይ በቀረበው መሰረት ወደ 6-2-4 በሚል ነው። የአንደኛ ደረጃ ትምህርት ብሎ ከአንደኛ እስከ ስድስተኛ ክፍል የሚሰጥ ነው። ከዛ መካከለኛ ደረጃ ደግሞ 7-8 አለ። ሁለተኛ ደረጃ ከ9-12 ሆኖ ተደራጅቷል። በአሁኑ በአዲሱ
የወራቤ ዩኒቨርሲቲ ፕሬዚደንት ዶክተር ቶፊቅ ጀማልም በጥንካሬ ያዩዋቸውን ነጥቦች ያነሳሉ።
ከአስረኛ ክፍል ነበር ተማሪዎች የሚፈተኑት። የአግባብ እንዳልሆነ እዚህ ላይ በደንብ የተመላከተ ነው። ተማሪዎች 12ኛ ክፍል ተፈትኖ ከዛ ወደ ትምህርት እንዲሄዱ ያንን እይታ ውስጥ አስገብቶ ያን ያስተካከለ ረቂቅ ፖሊሲ ነው ብዬ ነው የማስበው።
ትምህርት እስከ 12ኛ ክፍል እንዲሆን የብዙዎች ጥያቄ እንደነበር የገለጹት ዶክተር ደጀኔ ለዚህም የተለያዩ ምክንያቶች ሲቀርቡ እንደነበር ያብራራሉ።
አስረኛ ክፍል ላይ አንድ ተማሪ አጠናቆ ወደ ዩኒቨርሲቲ መግቢያ የሚቀጥልበትን መስመር መያዝ ካልቻለ እዚህ ጋር ቢያቆም ለስራ ዝግጁ ይሆናል ወይ የሚል አንድ ትልቅ መከራከሪያ ነበር። እና የአስረኛ ክፍል ተማሪ እንግዲህ 16-17 ዓመት የሚሆን ተማሪ ነው። እና በዛ ደረጃ ስራ ላይ ተሰማርቶ መስራት ይችላል ወይ? ምን አይነት ስራ ሊሰራ ይችላል? ስለዚህ ቢያንስ የሁለት ዓመቱን እንትን ከተሰጠው አሁን በተቀመጠው አደረጃጀት በ19-20 ዓመቱ የተወሰነ ስራ ላይ ሊሰማራ ሊያስገድ ይችላል በሚል መከራከሪያ ነው ያ የቆመው ማለት ነው።
የፖሊሲ ሰነዱ ትምህርት ከአንደኛ እስከ 12ኛ ክፍል በነጻ ይሰጣል ይላል። ከዚህ በተጨማሪ ተማሪዎች ቢያንስ 3 ቋንቋዎችን እንዲማሩ እንደሚደረግ ያሳያል። ከፍተኛ የትምህርት ተቋማት በዓለም አቀፍ ደረጃ ተወዳዳሪ እንዲሆኑ ወደ ራስ ገዝነት እንደሚሸጋገሩ ይጠቅሳል። ይህ እርምጃ ዩኒቨርሲቲዎችን ለመቀየር እድል እንደሚሰጥ የሲቪል ሰርቪስ ዩኒቨርሲቲ ፕሬዚደንት ፕሮፌሰር ፍቅሬ ደሳለኝ ይናገራሉ።
በመንግስት ህግ፣ በመንግስት ደንብ፣ በመንግስት መመሪያ እና ራስ ከፍተኛ ትምህርት አዋጅ በዛ ነው የሚተዳደሩት። ስለዚህ መፈናፈኛ አይሰጥም። ይሄ አዲስ ሐሳብ ብታመጣ መመሪያው ማይደግፍኩ ከሆነ ይቀራል። ለአንድ ዩኒቨርሲቲ ፕሬዝዳንት የኔ ዩኒቨርሲቲ በዚህ አግባቡ ቀይራለሁ ቢል ከአዋጁ ጋር ነው የሚጋጨው፣ ከመመሪያው ጋር ነው የሚጋጨው። ስለዚህ አሁን በተወሰነ ደረጃ የአካዳሚያዊ ነጻነትንም አስተዳደራዊ ነጻነትንም ይሰጣል ነው ራስ ገዝ። ራስ ገዝ ስትሆን የመምህራን ደሞዝ ስኬል የማውጣት ሁሉ ስልጣን ይኖራል። ስለዚህ የተሻለ ደሞዝ ከፍለ የተሻለ ምሁር ከገበያ ላይ ማምጣት ይችላል። ገቢ የራሱን በሚፈለገው ኢንተርፕራይዝ ማቋቋም የራሱን ገንዘብ አቅም ማምጨት ይችላል። ስለዚህ ሰራተኛውም ይሁን የትምህርት ፋሲሊቲም ይሁን ግብአቱም ይሁን እንደ ዩኒቨርሲቲ አቅምና ነባራዊ ሁኔታ በአመራሩ እየተመራ የሚሄድበት እድል ይሰጣል ራስ ገዝ ሲሰጥ።
ዶክተር ቶፊቅ ደግሞ ለዩኒቨርሲቲዎች ራስ ገዝ አስተዳደር መስጠት በፕሮግራም አቀራረጽ ላይ የነበረውን ችግር ይቀርፋል ይላሉ።
ዩኒቨርሲቲ አካባቢ አንድ የፈለገውን የትምህርት ፕሮግራም ይከፍትበት፣ የሀገሪቷን የገበያ ዳሰሳ ሳያደርግ ፍላጎት ሳያይ ዓለም ላይ ማክል ላይ አገር ውስጥም ዝም ብሎ ከመሬት ተነስቶ ፕሮግራም ይከፍትበት ጊዜ ነበር። ያ ደግሞ ተምሮ ስራ ላይ የስራ ማገኝ ወጣቶችን ያፈራ የመጣንበት ሁኔታ አለ። ያ ከመቀፍ አንጻር አሁን የዚህ ፖሊሲ ላይ በደንብ ተመላክቷል። አንድ ፕሮግራም ሲከፈት ዝም ብሎ እንደማይከፈት በየደረጃው አፕሮቭ የተደረገ አስፈላጊነቱ ከተረጋገጠ በኋላ ብቻ ፕሮግራሞች እንደሚከፈቱ እዚህ ላይ በደንብ ተመላክቷል። ራስ ገዝ ሲባለው ምን ማለት ነው? ዩኒቨርሲቲዎች ራሳቸውን በራሳቸው እንዲያስተዳድሩ የራሳቸውን ህግ ያወጣሉ፣ የራሳቸውን ደንብ ያወጣሉ፣ የራሳቸውን የቅጥር ደረጃ ያወጣሉ፣ ሁሉ ነገር በራሳቸው ይሰራሉ።
የፖሊሲ ረቂቅ ሰነዱ ክፍተቶች እንዳሉበትም ምሁራኑ ተመልክተዋል። ፕሮፌሰር ፍቅሬ ደሳለኝ ሰነዱ በተሟላ መረጃ ደረጃ አልተደገፈም ባይ ናቸው።
ለምሳሌ ትምህርት ለሁሉም ይላል። እድሜ ሳይገደብ ገጠር ከተማ ሳይል አካል ጉዳተኛ ሳይል ለሁሉም የሚል ነው። እንግዲህ መጀመሪያው አላማው ማለት ይህ ትምህርት ለሁሉም የሚል ከሆነ በሀገሪቱ አጠቃላይ አሁን ለትምህርት እድሜ የደረሱ ህፃናትን መረጃ ያሟላል። ሁለተኛው ሀገሪቱ አሁን ለ10 አመት ልማት እቅድ አለኝ ትላለች። በማህበራዊውም በኢኮኖሚውም በመሰረተ ልማቱም በሁለንተናው ይሄ ደግሞ የሆነ የሰው ኃይል ይፈልጋል ተለያየ ሙያ። ስለዚህ ይሄንኚ ባለሙያዎች ከወዱ ይታወቃሉ ወይ? ዩኒቨርሲቲዎች አስተምሮ ሊያፈሩ ከሆነ ታወቃሉ ተብሎ ሲነሳ የለማውና ወደፊት መልማት የሚያስፈልገውን ያህል ለይቶ ሰነዱ አያሳይም።
ክፍተቶቹ ተስተካክለው ፖሊሲው በአግባቡ ከተተገበረ ግን ትምህርትን ከሰሃራ በታች ባሉት ሀገራት ደረጃ መስጠት የምትችል ሀገር ትኖረናለች ብለዋል ፕሮፌሰር ፍቅሬ። ፖሊሲ መቅረጽ ብቻውን የትምህርትን ጥራት አያረጋግጥም የሚሉት ዶክተር ደጀኔ በበኩላቸው በዘርፉ ለውጥ እንዲመጣ ከተፈለገ ለመምህራን ልማት ትኩረት መስጠት ያስፈልጋል ነው የሚሉት።
ይህንን ፖሊሲ የምተገብረው ማን ነው? ስለ ትምህርት ስናወራ ፕራክቲካሊ ትምህርት ቤት ላይ ስንሄድ ወይም ከፍተኛ ትምህርት ብንመጣ መምህራን ናቸው የምተገብሩት ይህንን ፖሊሲ እና አሁን እየተሰጠው ባለው ስልጠና አሁን ወደ መምህርነት ሙያ እየገቡ ያሉ ልጆች መምህራን ያላቸውን ተነሳሽነት ፍላጎት ለመምህርነት ሙያ ይዘን በእውነት እንደው ትልቅ ነገር እናመጣለን ብለን ባንጠብቅ እዚህ ላይ በጣም ትልቅ ትኩረት ተሰጥቶ መሰራት አለበት።
አዲሱ ፖሊሲ ለዩኒቨርሲቲ ተመራቂዎች የመውጫ ፈተና እንደሚሰጥ ያመለክታል። ሁሉም ተማሪዎች በዩኒቨርሲቲ ቆይታቸው ቢያንስ 20% የሚሆነውን ጊዜያቸውን በኢንዱስትሪ የሚያሳልፉበት አሰራር እንደሚዘረጋና ኢንዱስትሪዎች ለቴክኒክና ሙያ ስልጠና የፋይናንስ ድጋፍ የሚያደርጉበት ፍርሃት እንደሚኖርም የፖሊሲ ሰነዱ ያሳያል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ጋቢዎቻችንን እናመሰግናለን። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ የሚተላለፍላችሁን የሮብ ምሽት ዝግጅታችንን ነው። የአገር ውስጥ ዘገባዎቻችንን አጠናቀን ወደ ዓለም አቀፍ ዘገባዎች ስናልፍ ወደ ደቡብ አፍሪካ ነው የምንወስዳችሁ። ደቡብ አፍሪካ ውስጥ በመቶዎች የሚቆጠሩ የተቃዋሚው ዴሞክራቲክ ህብረት ፓርቲ አባላት ደጋፊዎች የሀገሪቱ ምጣኔ ሀብት እያሽመደመደ የሚገኘውን የኤሌክትሪክ ኃይል መቆራረጥ ተቃውሞ ዛሬ አደባባይ ውለዋል። በሌላ በኩል ደግሞ በደቡብ አፍሪካ ከእስከዛሬዎቹ ከፍተኛ የሆነው ይህ የኃይል መቆራረጥ አነስተኛ የሆኑ ንግዶችን ውድ በሆኑ ጄኔሬተሮች እንዲተማመኑ ሲያስገድዳቸው ለህልውናቸውም ሆነ ለሀገሪቱ ኢኮኖሚ እድገት ስጋት ሆኗል። ከነዚህ ንግዶች መካከል መንግስት ለኮቪድ-19 በሰጠው ድጋፍ በሩን ለአገልግሎት ክፍት በማድረጉ በደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ የተመሰገነው የስዌቶ ክሬመሪ ይገኝበታል። ኬት በርሌት ከደቡብ አፍሪካ ጆሃንስበርግ ያጠናቀረችው ዘገባ ነው። ደረጀ ደስታ ይዞታል።
የስዌቶ ክሬመሪ ሰራተኞች መብራት ከመጥፋቱ በፊት የታዘዟቸውን ለስላሳ ዋፍሎችና አይስክሪሞች አዘጋጅተው ለማጠናቀቅ የቀሯቸው ጥቂት ደቂቃዎች ብቻ ናቸው። የመንግስት በሆነው የኢስኮም የኤሌክትሪክ ኃይል ሰጪ ድርጅት ባለፈው ዓመት የተላለፈውና ለ200 ቀናት የቀጠለው የአገልግሎት መቋረጥ በደቡብ አፍሪካ እየተለመደ ያለ አዲስ ነገር ሆኗል። ይህ ሸክም የማቅለል ወይም ሎድ ሼዲንግ በሚል የሚታወቀው የኃይል መቆራረጥ በአጭር ሰዓታት ማስጠንቀቂያ በቀን እስከ 12 ሰዓታት ድረስ በመቆየት መቀዝቀዝ የሚገባቸው የምግብ ሸቀጦች ለአደጋ የሚያጋልጥ ነው። የስዌቶ ክሬመሪ ባለቤት ታንዶ ማኩቡ ይህንን ሲገልጹ
ice cream has a particular structure. If it melts and
ice cream የተለየ ጠባይ አለው። አንድ ቀልጦ እንደገና ከቀዘቀዘ ተመልሶ አንድ አይሆንም። ስለዚህ ታውቃላችሁ የኤሌክትሪክ ኃይል ማጣት አይኖርብንም። ይሁን እንጂ ይህ የኃይል ሸክም ማቅለል የሚባለው ነገር የሚደርስብን ጉዳት በዚህ መንገድ የሚቀጥል ከሆነ በሚያሳዝን መልኩ እስከናካቴው ልንዘጋ እንችላለን።
ፕሬዚደንት ሲሪል ራማፎሳ ከዓመት በፊት የስዌቶ ክሬመሪ መንግስት ለኮቪድ-19 በየወሩ በሰጠው የ23 ዶላር ድጋፍ በሩን ለአገልግሎት ክፍት በማድረጉ በይፋ አመስግነውታል። ፕሬዚደንቱ የሰጡት ትኩረት ቢዝነሱ እንዲነቃቃ አድርቷል። ይሁን እንጂ ቢዝነሱን በጄኔሬተር ኃይል የማንቀሳቀስ ዋጋ እጅግ ከፍተኛ ሆኗል። መንግስት የኃይል አገልግሎት ችግርን በሁለት ዓመት ጊዜ ውስጥ እንደሚያስወግደው ቢናገርም ባለሙያዎች ግን ጥርጣሬ አላቸው። የኤስኮም የቀድሞ አማካሪ የነበሩት ማቲው ክሩዝ ከነኚህ አንዱ ናቸው።
But unfortunately the sad reality is according to my projections that
እንዳለመታደል ሆኖ የሚያሳዝነው ዑነታ እንደኔ ግምት ከሆነ ሸክም ማቅለል የሚባለው አስተራር በሚቀጥሉት 5 አመታት ውስጥ በጥፍ የሚጨምር እንጂ በአምስት አመት ውስጥ የሚቀንስ አይደለም። እንዲያውም በሚቀጥሉት 5 አመታት ይበለጠ የሚጨምር ይሆናል። አሁን የሆነው ነገሮች ወደፊት እየመጡና ፍራአቱ ችግር ያለበት እየሆነ ነው። መንግስት አሁን እየተንቀሳቀሰ ሲሆን ኤስኮምና ገለልተኛ የሆኑ የኃይል ኩባንያዎች እንዲሁም ወደ ኃይል አገልግሎት ሰጪነት የሚመጡ ድርጅቶችን የሚቆጣጠሩበትን ህግ ለመጻፍ ትክክለኛ መንገድ የሚያመራውን እርምጃ እየወሰዱ ነው።
ኢኮኖሚስቶቹ የኃይል አቅርቦት ችግር ደቡብ አፍሪካን ወደ ኢኮኖሚ ውድቀት እንዳያመጣ አሁን ከህዝቡ ሲሶ የሆነው ህዝብ የሚገኝበትን ከፍተኛው የሆነውን የሥራ አጥነት ቁጥር እንዳያባብስ ያስጠነቅቃሉ። በኮንስትራክሽን ድርጅት ውስጥ ይሰራ የነበረው የ31 አመቱ ሴምፊው ንኮሲ አሁን ከሥራ ተቀንሷል። በስዌቶ ዙሪያ የምትገኘውና የሚኖርባት ከተማ አሁን ያለ መብራት ለወራት ቆይታለች። ከ100,000 በላይ የሚሆኑ ቤተሰቦች በባትሪና በሻማዎች ብርሃን የሚኖሩ ሲሆን ሥራ የማግኘቱን ጥረት የበለጠ ከባድ አድርጎባቸዋል። እንዲህ ይላል ሲምፊው።
I have to go elsewhere where I can find electricity.
የሥራ ቅጥር ማመልከቻዬን ከነቅጆቹ ሙልቼ ለመላክ ኤሌክትሪክ ወደማገኝበት ወደ ሌላ ቦታ መሄድ አለብኝ። የሙኖ ከቤት ለመውጣት አንዳንዴ ወደ ገበያ አዳራሽ ወይንም ሞል በመሄድ ማመልከቻዬን እዚያ ታይፕ አድርጌ ከዚያው ለመላክ ወደዚያ ለመሄድበት ታክሲ ገንዘብ ያስፈልገኛል። ይሁን እንጂ አንዳንድ ጊዜ ሙሉ ራሱ ሸክም ማቅለል በሚል ኤሌክትሪክ የለውም። ስለዚህ ያው እጅግ ከባድ ነው።
በሄራዊ ምርጫው ከመካሄዱ ከአንድ አመት በፊት የደቡብ አፍሪካ መንግስት የኃይል መቋረጥን ማስቆም ቅድሚያ የሚሰጠው ጉዳይ መሆኑን አስታውቋል። ይሁን እንጂ ገዢው የደቡብ አፍሪካ ኮንግረስ ፓርቲ ይህን ቃል ለ10 አመታት የገባ ቢሆንም የደቡብ አፍሪካውያን ትግስት እየተሟጠጠ ይመስላል።
የዜናና የትንታኔው መጽሔት የሚስተናገዱበትን ክፍለ ጊዜ አጠናቀን ለሁለተኛ አጋማሽ ወደ ያዝናቸው ቅንብሮች የምናልፍበት ጊዜ ላይ ደርሰናል። ከዛ በፊት ግን የፕሮግራም ማስታወቂያ አለን።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነጻው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
አሁን ተራው የረቡዕ ምሽት ዴሞክራሲ በተግባር ነው። በዛሬው ዴሞክራሲ በተግባር ጥር 29/2015 ዓ.ም ተመረጠ። በደቡብ ክልል 6 ዞኖች እና 5 ልዩ ወረዳዎች ውስጥ ይካሄዳል የተባለውን ውሳኔ ህዝብ ከህዝቡ ፍላጎት ውጪና ኢህገ መንግስታዊ ምርጫ ነው ሲሉ የወላይታ ብሔራዊ ንቅናቄና የወላይታ ህዝብ ዴሞክራሲያዊ ግንባር ተቃውመዋል። የፌዴሬሽን ምክር ቤት በበኩሉ ጥያቄው የህዝብ ስለመሆን አለመሆኑ በድምጽ የሚረጋገጥበት ውሳኔ በሂደት ላይ በመሆኑ ግለሰቦችና ፓርቲዎች የሚያቀርቡት ተቃውሞ ተቀባይነት የለውም ብሏል። ዮናታን ዘብዲዮስ ስርስራለሁ።
በደቡብ ክልል በወላይታ፣ በጋሞ፣ በገዲዮ፣ በደቡብ ኦሞ፣ በጎፈና፣ በኮንሶ ዞኖች፣ በቡርጂ፣ በድራሼ፣ በአማሮ፣ በባስኬቶና በአለልዩ ወረዳዎች ጥር 29 2015 ዓመተ ምህረት ይደረጋል በተባለው ውሳኔ ህዝብ ልዩነት እንዳላቸውና መሰረቱም ህገ መንግስት ነው ሲሉ ሁለቱ ፓርቲዎች በተናጠል በሰጡት መግለጫ ገልጿል። የወላይታ ህዝብ ብሔራዊ ንቅናቄ ሊቀመንበር አቶ አማኑኤል ሞግሶ
አግባብ ነው አግባብ አይደለም ከሚለው ከህገ መንግስቱ አንፃር ልዩነታቸው የመጀመሪያ በኢትዮጵያ የፌደራል ህገ መንግስት መብት ለብሔሮች ብሔረሰቦችና ህዝቦች
የራስን እድል በራስ የመወሰን መብት ነው የሰጠው። ሁለት፣ ሶስት፣ አራት ወይም ከዛ በላይ ይሁን አንድ ላይ ይደራጁ የሚል በሕገ መንግስት የተቀመጠ አንቀጽም የለም። ህዝቡን የመብት ጥያቄ የነፈገ ምናልባትም ሕገ መንግስቱንም የናደ ነው። ይህ ሕገ መንግስታዊ ነው። ምክንያቱም ሁለትና ሶስት አራት ሆኖ እንዲደራጁ በሕገ መንግስት የተቀመጠም የለም።
ፓርቲዎቹ የወላይታ ህዝብ ለብቻዬ በክልል ደረጃ ሲል ያቀረበው የመፍት ጥያቄ በአንቀጽ 47 መሰረት መፈጸም ሲገባው ሕገ መንግስታዊ መፍቱ ተጥሷል ነው የሚሉትም። የወላይታ ህዝብ ዲሞክራሲያዊ ግንባር ሊቀመንበር አቶ ጎበዘ ጎአም ውሳኔ ህዝቡ የወላይታ ህዝብን ምርጫ ያሳጣ ነው ይላሉም።
ፌዴሬሽን ምክር ቤት የወሰነው በጋራ እንኖር የሚለው የክላስተሪንግ ሂደቱ ሕገ መንግስቱን የሚቃረን ህጋዊ ማዕቀፍ የሌለው በአገሪቱ ሕገ መንግስት ውስጥ የማይታወቅ ነው፣ በአስቸኳይ መቆም አለበት የሚለውን ይግባኝ ለፌዴሬሽን ምክር ቤትም ለተለያዩ አካላትም ስናቀርብ ቆይተናል። አሁንም እያልን ያለ ነው ይሄ ሪፈረንደም ተብሎ የቀረበው የወላይታን ህዝብ ምርጫ ያሳጣ፣ የአገሪቷን ህግ የጣሰ።
የወላይታ ብሔራዊ ንቅናቄ ሊቀመንበር አቶ አማኑኤል ለህዝቡ ከአንድ በላይ አማራጭ መቅረብ ሲገባው አንድ ወገን እንዲፈጸም የሚፈልገው አማራጭ ብቻ ነው የቀረበው፣ በመሆኑም ኢፍትሃዊ ምርጫ ነው ሲሉ ተናግሯል።
የቀረበው የህዝብ ጥያቄ ለፌዴሬሽን ምክር ቤት የቀረበው ሶስቱ አማራጮች ወላይታ ራስን ችዬ በክልል መደራጀት አለም የሚለው ሶስት አማራጮች ቀርበው ነው ሪፈረንደም መካሄድ ያለበት። ይሄንን ለፌዴሬሽን ምክር ቤት፣ ለምርጫ ቦርድ፣ ለኤምባሲዎች በተደጋጋሚ በፓርቲያችን ፌስቡክ በተለያዩ ማህበራዊ ሚዲያም ገልጸናል፣ በደብዳቤ ማሳውቀን
እንዲስተካከል ስንል ለሚመለከታቸው አካላት ጥያቄ ብናቀርብም የማስተካከያ እርምጃ አልተወሰደም የሚሉት ደግሞ አቶ ጎበዜ ናቸው።
በአስቸኳይ ቆሞ ብቻም ሳይሆን አብሬ እኖራለሁ አንድ ላይ እደራጃለሁ ለሚለው ኃይል ይፈቀድና ለወላይታ ህዝብ ብቻዬን ክልል ልሁን የሚል አማራጭ ይካተትበት የሚለውን ለሚመለከታቸው አካላቶች አቅርበን እስከ ዛሬዋም ቀን ድረስ እየተከራከርን ነው። ዛሬም እያልን ያለ ነው ምንድን ነው ሪፈረንደሙ የህዝብን ጥያቄ የወላይታን ህዝብ ፍላጎት ያላሟላ የህዝቡ ጥያቄ ያልተካተተበት በመሆኑ በአስቸኳይ ቆሞ ብቻዬን ክልል ሊሆን የሚል አማራጭ ይቅረብ ነው። አሁን በቀረቡ አማራጮች ውስጥ አንድ አማራጭ ምርጫ ብቻ ነው ያለው።
ቀደም ብሎ ጥያቄው ተቀባይነት አግኝቶ ለብቻው ከተደራጀው የሲዳማ ክልል ውጪ በኋላም የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ተብሎ የተደራጀውን ጨምሮ በደቡብ ክልል ከሚገኙ ዞኖች ውስጥ 14 ዞኖች በክልል የመደራጀት ጥያቄ አቅርቦ ነበር። ለሁሉም ጠያቂ ዞኖች የክልል አደረጃጀት መፍቀድ እንደማይቻል ከድምዳሜ የደረሰው የደቡብ ክልል መንግስት የምሁራን የጥናት ኮሚቴ አቋቁሞ ቡድኑ ከአገራዊ ነባራዊ ሁኔታ አንጻር ጥያቄውን ማዘገየት አሊያም ክልሉን ከሶስት እስከ አራት ባሉ ክልሎች ውስጥ መክፈል የሚል ምክር ሐሳብ መስጣቸው አይዘነጋም። ፓርቲዎቹ በዚህ ሐሳብ አይስማሙም። ጥያቄው ግን አንድ ዞን ከሌሎች ጋር በአንድነት ቢደራጅ ምን ጉዳት ይደርስበታል የሚል ነው። አቶ ጎበዘ ጎአም
የወላይታ ህዝብ የሚጎዳው የፖለቲካ የበላይነትን ያጣል፣ ሁለተኛ የራስን ጉዳይ በራስ የመወሰን እድል ያጣል። ምክንያቱም ወላይታ የሆነ ጥያቄ አንስቶ ጋሞ፣ ጎፋ፣ ደቡብ ኦሞ፣ ኮንሶ ነው የሚወስንለት። ዲሞክራሲ ባይተሰልፍ እኮ የአብልጫ ድምጽ ውጤት ነው። አንድ ላይ ስትደራጅ ደግሞ የኮታ ድምጽ አለ። ኮታ ድምጽ የመጣው እሱ በማይፈልገው መንገድ የሚሄድ ነገር ካለ በድምጽ ውድቅ ያደርግብሃል። የግድ የወላይታን ህዝብ የመልማት የፖለቲካ የማህበራዊ ጉዳይ ጥያቄዎችን ጋሞ መደገፍ አለበት፣ ጎፋ መደገፍ አለበት፣ ኮንሶ መደገፍ አለበት፣ ደቡብ መደገፍ አለ። እነዚህ ካልደገፉ የወላይታ ጉዳይ ውሳኔ ያገኝ ኦልሬዲ በአማላጅ ነው ወላይታ ጉዳዩን የሚያስፈጽመው።
በስድስት ዞኖችና አምስት ልዩ ወረዳዎች ይካሄዳል የተባለው የውሳኔ ህዝብ አማራጭ በአንድነት መደራጀትን እደግፋለሁና አልደግፍም የሚሉ ናቸው የሚሉ የፓርቲዎቹ ሊቀመናብርት አልደግፍም የሚለው ሁለተኛው አማራጭ ግልጽ አይደለም፣ መድረሻቸውም አይታወቅም ነው የሚሉት።
ስድስት ዞኖችና አምስት ልዩ ወረዳዎች አንድ ላይ መደራጀትን አልደግፍም። አልደግፍም ሲል ምን ሊሆን ነው? ይሄ ምርጫ አልደግፍም በማለቱ ያለው ብሄር ምንድን ነው ምርጫው? ወጣፈንኩ አንዲፋይንድ ግልጽ ያልሆነ አማራጭ ማለት ነው። የህዝቡን ማወናበድ ነው።
የፌዴሬሽን ምክር ቤት የህዝብ ግንኙነት ኃላፊ አቶ ተረፈ በዳዳ በበኩላቸው ለአሜሪካ ድምፅ ሲናገሩ የፌዴሬሽን ምክር ቤት የህዝብ ተወካዮች ያቀረቡትን ጥያቄ መሰረት በማድረግ ህዝቡ በድምጽ እንዲወስን ህጉን ተከትሎ አቅጣጫ አስቀምጧል ብሏል።
በዞን ደረጃም ተዋይቶ የየዞናቸው ምክር ቤቶች እዚህ የወከሉት ምክር ቤቶች አምኖበት በጋላ እንዲደራጀም ጥያቄ ቀርቧል። ይህን ጥያቄ ተቀብሎ የፌዴሬሽን ምክር ቤት አንደኛ ይሄ የህዝብ ጥያቄ ማውሩን እና አለማውሩን ህዝብ እንዲወስንና ህጉን ተከትሎ የፌዴሬሽን ምክር ቤት ውሳኔና አቅጣጫ አስቀምጧል። ከዛ ውጪ የመጣ ጥያቄ ተቀባይነት አይኖረውም።
አማራጮችን በተመለከተ ለሚቀርቡ ጥያቄዎች አዲስ ይደራጃል በሚባለው በደቡብ ኢትዮጵያ ክልል ስር መደራጀት አልፈልግም የሚል ዞን ወይም ወረዳም ከነባሩ ደቡብ ክልል ጋር ቀጥላለው የሚል አማራጭ ሊኖራቸው ይችላልም ብሏል።
አይ በነበር እንቀጥል የሚል ሐሳብ ሊኖር ይችላል።
ይህ በእንዲህ እንዳለ በፌዴሬሽን ምክር ቤት ውሳኔ መሰረት የተባለው ከላይ ዝርዝራቸው በተጠቀሱ ዞኖችና ልዩ ወረዳዎች የሚካሄደው ውሳኔ ህዝብ እንዲሁም ነባሩን ክልል እንደገና ለማደራጀት የተቋቋመው የፕሮጀክት ጽህፈት ቤት አፈጻጸም ላይ የደቡብ ክልል ርዕሰ መስተዳድር አቶ ርስቱ ይርዳው በተገኙበት ምክክር በሆሳና ከተማ የተካሄደ ይገኛል ሲል የክልሉ የመንግስት ኮሙኒኬሽን ጉዳዮች ቢሮ አስታውቋል።
ለአሜሪካ ድምጽ ራዲዮም ዮናታን ዘብዲዮስ ሐዋሳም።
ዲሞክራሲ በተግባር የተሰኘውን ለተሰኘው መሰናዶ የተዘጋጀውን ዘገባ ነበር ያዳመጣችሁት። አሁን ደግሞ ወደ ተከታዩ ዝግጅት እናልፋለን። ሴቶችና ቤተሰብ። በዛሬው የሴቶችና ቤተሰብ ዝግጅታችን የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ የህፃናት ሞት ላይ ያተኮሩ ሁለት ሪፖርቶችን በቅርቡ አውጥቷል። እንደ አውሮፓውያን የቀን አቆጣጠር በ2021 ዓመተ ምህረት የህፃናት ሞት አህዛዊ መረጃዎችን በገመገመበት ሪፖርቱ በአመቱ ውስጥ በየ9 ሴኮንዱ አንድ ህፃን መሞቱና ወደ 2 ሚሊዮን የሚጠጋ ቁጥር ያላቸው ደግሞ አንድም ማህፀን ውስጥ ወይም ደግሞ በምጥ ወቅት እንደሚሞቱ ተገልጿል። እንዲህ አይነት በጽንስና በአራሶች ላይ ከሚደርሰው አደጋ ግማሹ የሚደርስባቸው ኢትዮጵያን ጨምሮ በ5 ሀገሮች መሆኑን ዩኒሴፍ ይናገራል። ቆንጅታዬ ይህንን ሪፖርት መነሻ በማድረግ ለማብራሪያ የጽንስና ሕክምና መምህሩን ፕሮፌሰር ድላየው በቀለን አነጋግራለች፣ እንደሚከተለው ይዘዋለች።
የህፃናት ሞት አሃዞች ግምገማ የመረጃዎች አሰረጫጨትና አሰባሰብን ማሻሻል ላይ ትኩረቱን አድርጎ የሚሰራው የዩኒሴፉ ተቋም ካወጣቸው ሪፖርቶች መካከል አንደኛው እንደ አውሮፓውያን አቆጣጠር በ2021 ካቻምና ማለት ነው በዓለም ዙሪያ 5 ሚሊዮን ህፃናት 5ኛ አመታቸውን ሳያከብሩ ህይወታቸው እንዳለፈ አመልክቷል። ሁለተኛው ሪፖርት በዚያው አመት በርግዝና ወይም በወሊድ ወቅት ህይወታቸው ያለፈ ህፃናት ላይ ያተኮረ ሲሆን 1.9 ሚሊዮን ህፃናት በዚህ መልክ ህይወታቸው ማለፉን ይናገራል። የሚያሳዝነው ይላል ሪፖርቱ፣ ያብዛኞቹ የነዚህ ህፃናት ህይወት ባጭር የሚቀጨው ተገቢው እና ጥራት ያለው የጤና አገልግሎት ለሴቶችና ለህፃናት ቢዳረስ ለመከላከል በሚቻል ምክንያት መሆኑ ነው። በሪፖርቱ መሰረት በአመቱ በዓለም ዙሪያ በህይወት ከተወለዱት ህፃናት ውስጥ ከሰሃራ በታች ባሉ የአፍሪካ ሀገሮች የተወለዱት 29 ከመቶን አሃዝ ብቻ የሚይዙ ሆኖ ሳለ ህይወታቸው ካለፈው ውስጥ ግን 56 ከመቶን የሚይዙት እነዚህ የአፍሪካ ሀገሮች ናቸው። ፕሮፌሰር ድላየው በቀለ ስለ ጊዜው በቅድሚያ አመሰግናለሁ። ሪፖርቶቹን ተመልክተዋቸዋል?
እሺ፣ አመሰግናለሁ ቆንጂት። ሪፖርቶቹን ተመልክቻቸዋለሁ። 5 አመት በታች ያሉ ህፃናትና እንዲሁም በማህፀን ውስጥ እያሉ ጠፍተው የሚወለዱ ልጆችን ወይም ሞተው የሚወለዱ ልጆችን ቁጥር በረብ ያሳዩ ናቸው። በተለይም በታዳጊና ባደጉ ሀገሮች መሀል ያሉትን ልዩነት እና የችግሮቹን ደረጃ በረብ የሚያሳዩ ሆነ አግኝቻቸዋለሁ።
አፍሪካ ያለች ነፍሰ ጡር ሴት አውሮፓ ወይም ሰሜን አሜሪካ ውስጥ ካለች ሴት ጋር ሲነጻጸር ህይወቱ ያለፈ ልጅ የመገላገሏ ወይም በወሊድ ወቅት ልጇን የማጣት እጣዋ በ7% ይበልጣል ይላል። በመጀመሪያ ህጻናትን እንዲህ ላለ መቀጨት እናቶችንም ለከበደ ሰቀቀን የሚዳርገው አሟሟት መንስኤው ምንድን ነው ፕሮፌሰር?
ማህፀን ውስጥ ያሉ የህይወት መጥፋት ምክንያቶች በጣም በርከት ያሉ ናቸው። በዋናነት ግን በሪፖርቱም እንደታየው ከአምስቱ ሁለቱ ምጥ ወቅት የሚከሰቱ የህይወት መጥፋት ናቸው። ምጥ በራሱ ጽንሱ ላይ የሚያመጣው ስትረስ ፉል ታይም ነው እንለዋለን። በጣም አጭር ሰዓት ቢሆንም ያንን ምጥ ተቋቁሞ የመወለድ እድሉን ለመጨመር ጥሩ ክትትልና ችግሮች ካሉና ጽንሱ በቂ ኦክሲጅን እና ሌሎች ነገሮች የማይደርሱት ከሆነ በተለምዶ መታፈን እንለዋለን። እንደዚህ አይነት ምልክቶች ካሉ እነዛን ነገሮች በጊዜ ለይቶ ተቀላጠፈ ሁኔታ እንዲወለድ እስከ ኦፕሬሽን መወለድ ማለት ነው ድረስ መሄድ ያስፈልጋል። ያኛው ሳይደረግ ሲቀር በአብዛኛው ጊዜ በምጥ ወቅት የሚመጣ የዚህ መታፈኖች አሉ። ከዛ ውጪ ግብና ወቅት የተለያዩ ከእናትቷ ወደ ሽሉ ደም የሚያስተላልፉት የእንግዴ ልጅና ፕላሴንታው ላይ ችግር ሲኖር የሚመጡ ችግሮች ይኖራሉ። ከእናትየዋ ጋር ስንጀምር እናትየዋ የተለያዩ ህመሞች ያሏት ከሆነ ለምሳሌ እንደ ስኳር ህመም፣ ደም ግፊት እንደዚህ የመሳሰሉት ካሏት ወይም ደግሞ የተለያዩ ኢንፌክሽኖች ካጋጠሟት ለምሳሌ የወባ ህመም፣ ኤችአይቪ፣ እንደ ቂጥኝ የመሰሉ አንዳንድ የአባለዘር ህመሞች ሲኖሩ ጽንሱን ውስጥ የመጥፋት እድል እንዲኖረው ያደርጋል። ከእትብትና ከእንግዴ ልጅ ጋር በተገናኘም አንዳንድ ጊዜ ካለ ጊዜው ሳይደርስ የእንግዴ ልጅ ከማህፀን የመለየት እና ደም መፍሰስ ማምጣት አለ። እንደዚህ አይነት ነገር ከተከሰተ የእትብት ካለ ጊዜው እንሽርቷ ፈሶ መውጣት ካለ ልጁ ላይም አንዳንድ ጊዜ የመቀጨጭ ሁኔታዎች ካሉ በትክክል ኦክሲጅን ካላገኘና እነዚህን የመሳሰሉ የተለያዩ ምክንያቶች አሉ። አንዳንድ ጊዜ የአፈጣጠር ችግርም ተፈጥሮ ሊያመጣ ይችላል ማለት ነው። እነዚህ ዋና ዋናዎች ናቸው። ቆንጂት፣
እንግዲህ አንዲት ሴት ለእንደዚህ አይነት አደጋ የሚያጋልጧት ምክንያቶች ሲኖሩ ሕክምና የማግኘት እድሏ ምን ያህል ነው?
እሺ፣ በማህፀን ውስጥ የመሞት ሁኔታዎች አብዛኞቹም በቂው ክትትል ከተደረገ በጊዜ ለይተናቸው ወደ ሞት ደረጃ ሳያደርሱ ልንከላከላቸው የምንችለው ናቸው። ስለዚህ በዋናነት የቅድመ ወሊድ ወይም የአንቲናታል ኬር የምንለው ማለት ነው ክትትል ጥራቱን በጠበቀ መንገዱ ከተሰጠ፣ እንዲሁም እናቶች በሰለጠነ ባለሙያ በጤና ተቋም ውስጥ የሚወልዱ ከሆነ እነዚህን ችግሮች በጊዜ ለይቶ ወደ ሞት ደረጃ ሳይደርስ ጽንሱን ልናተርፈው እንችላለን ማለት ነው። የእኛን ሀገር የዚህ የቅድመ ወሊድ እና በሰለጠነ ባለሙያ በጤና ተቋም ውስጥ የመውለድ ሁኔታ ስናይ የቅድመ ወሊዱ ክትትሉ በ2019 በወጣ የስነ ህዝብ ዳሰሳ ላይ ቢያንስ አንድ ጊዜ የሚታዩት ወደ 74% ናቸው። ወደ 50% የሚጠጉት ደግሞ ቤት ነው የሚወልዱት ወይም ደግሞ ጤና ተቋም ላይ አይወልዱም። ስለዚህ እነዚህ ነገሮች ለዚህ ችግር መከሰት አስተዋጽኦ የሚኖረው ጉዳይ ነው ለመውሰድ እንችላለን።
ህጻናት ላይ የሚደርሰው አደጋ ምን ያህል በተደጋጋሚ ይደርሳል? በኢትዮጵያ እንደርሶ በሚያውቁት
እኛም በምናየው በጤና ተቋም ውስጥ በምንሰራ ጊዜ ብዙ እናቶች እናያለን። ሀገሪቷ ዳታም እንደሚያሳየው እዚህኛውም ሪፖርት ላይ ስናየው ትንሽ የተቀራረቡ ቁጥር ናቸው። ከአንድ ሺህ ከሚወልዱ እናቶች ውስጥ ወደ 20.6 እናቶች እንደዚህ ህይወታቸውን ያጡ ህጻናት ይወልዳሉ ማለት ነው። ወይም ደግሞ በአመት ስናየው ሪፖርቱ ላይ እንደሚያሳየው ወደ 82,000 የሚጠጉ እናቶች እንደዚሁ በህይወት የሌለ ህፃን ይወልዳሉ ማለት ነው። እና ቁጥሩ ከፍተኛ ነው። እንደ ዓለምም ስናየው ሪፖርቱ ላይ የዚህን ሞቶች 49% ወደ ግማሽ አካባቢ ያለውን ኮንትሪቢዩት የሚያደርጉት 6 ሀገሮች ናቸው። ህንድ፣ ፓኪስታን፣ ናይጄሪያ፣ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ እና ባንግላዴሽ ኢትዮጵያ ናቸው። እና ወደ 50%ን ለዓለም ለዚህ ችግር ተዋጽኦ ማድረግ ከፍተኛ ቁጥር ነው። እኛም በተለይ ትልቅ ሆስፒታል እና ሪፈራል ሆስፒታል ላይ እንደመስራታችን እና ብዙ ችግር ያለናቸው እናቶች እንደመላካቸው መጠን በቀን በጣም ብዙ የምናየው ችግር ነው። በደንብ የሚታይ ችግር ነው። ዋናው ነገር ግን በህይወት የሌሉ ልጆች መወለድ ብዙ ጊዜ የማይወራለት ነው። አሁን የተለያዩ ውይይቶችም ላይ የተለያዩ መድረኮች ላይም በአብዛኛው የሚወራው የህፃናቶቹ ሞት፣ የእናቶች ሞት እና እነዚህን የመሳሰሉ ነገሮች ናቸው። በጣም አንድን ቤተሰብ እና አንድን እናት ቤተሰብን ቅስም የሚሰብር ነው። ቅድም እንዳልሽው ግን የዚህን የቁጥሩን ያክል የጉዳቱን ያክል ብዙ ያልተወራለት መሆኑ የሚታወቅ ስለሆነ እንደዚህ አይነት ሪፖርቶች በደንብ መውጣታቸው ተገቢውን አትኩሮት እንዲሰጠው እና እኛም ሀገር እንደዚህ አይነት
ልክ ለሌሎቹ እንደ ቁጥሮች እንደሚደረገው ለሌሎቹ ፕላን እንደሚደረገው እንዲያደርግ ይረዳልና ሪፖርቱ ለዛ በጣም ጥቅም ይኖረዋል ብዬ አስባለሁ።
እጅጉን አመሰግናለሁ ስለጊዜው ፕሮፌሰር ድላየሁ በቀለ።
እሺ እኔም አመሰግናለሁ ቆንጂት።
የተከበራችሁ አድማጮች ሰዓታችን ተጠናቋል። ሳስተናግዳችሁ ያመሸው ጽዮን ግርማ ነበርኩ። ብርሃን ኃይሉ ከስቱዲዮ ስርጭቱን አቀናብራልናለች። በነገው ምሽት እንገናኛለን። በዛሬ ሰላም በደህና ደሩ።